የተመሰገነ ይሁን። ከመዘምራን ጋብሬ ለመቆም ወደድኩኝ፣ እነሱም ጋበዙኝና በጣም እግዚአብሔርን አመሰገንኩ። ይሄን መዝሙር እዚህ ቦታ ለመዘመር ዛሬ ወድጄ በልቤ መኪና ውስጥ ሁሉ ዘምር ነበረ። ለማንም አልነገርኩም። ይሄን መዝሙር የአሮጌውን መጽሐፍ ስጠኝ ስለው ንጉሥ ማን ነው ስቀበል በእምነት ኖራለሁ ነው ወይም ትፈልገው አለኝ። አሁን እንዴት አወቃችሁ አልኩት። አይ እሱን ነው የምንዘምረው። ጌታን አመሰገድኩኝ። ክብር ለስሙ ይሁን፣ የእግዚአብሔር ስም የተመሰገነ ይሁን። ስለዚህ በመንፈስ አንድ በመሆናችን የእግዚአብሔር መንፈስ ደግሞ አንድ ስለሆነ የእግዚአብሔር ስም ብሩክ ይሁን። እግዚአብሔርን እጅግ አመሰግንኩ በልቤ። ዛሬ የማካፍለው መልእክት ሌላ መዝሙርን በልቤ ያለ መጨረሻ ላይ ዘምራለሁ። ይህን መዝሙር አንድ ቀን ካልጋዬ ስነሳ ጠዋት ያንን መዝሙር በእንቅልፌ ውስጥ እየዘመርኩኝ ነቃሁና ለንግስት ይህን መዝሙር እየዘመርኩ ነቃዋል አልኳት። እንዴት እግዚአብሔር ደስ የሚል ነገር ነው እየዘመርክ መነሳት አለችኝ። እና አይ ቲንክ እግዚአብሔር የሚፈልገው በአሁኑ ወቅት ወይም ይህንን መልእክት ሳካፍል የሚሰማኝ ነገር ምንድን ነው? በእግዚአብሔር በማዳኑ ደስታ እንድንኖር ነው። አሁን የዘመርነው መዝሙር አለ፣ በእምነት እኖራለሁ ጌታዬን አውቃለሁ። ቅድም ደግሞ መዘምራን የዘመሩት አንድ መዝሙር ነበር፣ እኔ ግን እርግጠኛ ነኝ አንተ ነህ የምትበልጠው። ዛሬ ብዙ ነገር አለ በዓለም እንድንቆዝም የሚያደርገን ከማዳኑ ደስታ ፈቀቅ እንድንል በብዙ ነገር አይምሯችን እንዲያዝ በሌለን ነገር ላይ እንድናተኩር ያለው ነገር ብልጭልጭ ሆኖ የለኝም እያልን እንድናዝን የሚያደርግ የሌላው መንፈስ ስራ በጣም በተጠናከረ መንገድ በሚሰራበት በዚህ ዘመን በጣም ልናስተውለው የሚገባ ነገር አለ። በእምነት የመኖር ነገር የእግዚአብሔር ቃል ከሁሉ በላይ እንደሆነ አምነን መኖር እንደሆነ በጌታ በማዳኑ ደስታ የዘላለም ሕይወት መጽሐፍ ላይ በመጻፋችን ልንዘልና ልንደሰት ይገባናል። ሌላ ነገር ስለሰራን አይደለም። መጽሐፍ ቅዱስ የያዝን ሁሉ የሉቃስ ወንጌል ምዕራፍ 7ን እኔ አነባለሁ፣ እናንተ ዝም ብላችሁ ትሰሙኛላችሁ። የማካፍላችሁን ቦታ ሰፖርት የሚያደርጉኝን ክፍሎች ሁሉ አነብና ከዛ እግዚአብሔር እንዲያስተምረን ጸልየን ወደ ቃሉ እንሄዳለን። የሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 10 ቃሉን ሁሉ በሕዝቡ ጆሮዎች በጨረሰ ጊዜ ቅፍርናሆም ገባ። አንድ የመቶ አለቃም ነበር፣ የሚወደውን ባሪያው ታሞ ሊሞት ቀርቦ ነበር። ስለ ኢየሱስ በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህንን ልታደርግለት ይገባዋል ሕዝባችንን ይወዳልና ምኩራብም ራሱ ሰርቷልና ብለው አጽንተው ለመኑት። ኢየሱስ ከእሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከ። አለውም፣ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም። ነገር ግን ቃል ተናገር ብላቴናዬም ይፈወሳል። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ፣ ከእኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬም ይህንን አድርግ ብለው ያደርጋል። ኢየሱስም ይህንን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤል ስንኳ እንኳ እንዲህ ያለ ታላቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆኖ አገኙት። ይህ የእግዚአብሔር ቃል ነው። ምዕራፍ 18 ሉቃስ ወንጌል እንደገና አነባለሁኝ። ምዕራፍ 18 ከአንድ እስከ ስምንት ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላ ጋር የፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ ፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቿ አይፈርድላቸውምን? እላችኋለሁ ፈጥኖም ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ይላል እግዚአብሔር ቃል። ጌታ የተመሰገነ ይሁን። በእውነት ጌታ በመሐከላችን ነው። ጌታ እንደ ተስፋ ቃሉ በመሐከላችን ይመላለሳል። ስለዚህ በእውነት ጌታ ሲመጣ፣ ጌታ ሲጎበኘኝ፣ እንደ ተስፋ ቃሉ ስለ ራሴ ነው የምናገረው፣ በእምነት ያገኘኝ ይሆንን? በእኔ ውስጥ እምነትን ያገኝ ይሆንን? ወይስ ሃይማኖተኝነትን? ወይስ ሌጋሊዝምን? ወይስ ነቀፋን? ክሪቲሲዝም ይሆን የሚያገኘው? ወይስ እምነትን በእኔ ዘንድ ያገኝ ይሆንን? ጌታ ይርዳን። እንጸልያለን ሁላችንም። እግዚአብሔር አምላካችንና መድኃኒታችን ሆይ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል። ጌታ ሆይ ለምንሃለሁኝ ዛሬ በዚህ ቦታ በምትመላለስበት ወቅት እምነትን ከኔ ታገኝ ዘንድ እለምንሃለሁ። ወገኖቼንም በዚህ በጸጋህ ትረዳቸው ዘንድ እለምንሃለሁ። ጌታ ሆይ እምነት በእግዚአብሔር ልጅ፣ እምነት በእግዚአብሔር በዚህ ቦታ ከፍ ብሎ ይታይ። ጌታ ሆይ አምላካችንና መድኃኒታችን ሆይ አለማመንን ከኛ ዘንድ አስወግድልን። ክብር ሁሉ ለስምህ ይሁን። በዚህ ዕለት የምንሰማውን ቃል አንተ ባርክልን። ጌታ ሆይ በእምነት ተዋህዶን ደግሞ ይጠቅመን ዘንድ እርዳን። እኔም ጌታ ሆይ ይህንን ያንተን ታላቅ ሰማይና ምድርን የፈጠረ ከምንም ወደ መኖር ያደረገውን ታላቁን ቃልህን ስናገር በፍራትና በመንቀጥቀጥ ይሆን ዘንድ እርዳኝ። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ይሄንን ክፍል ቅድም ያነበብኩትን ማለት ሉቃስ ወንጌል ምናልባት እኔ ከምገልጸው በላይ ጌታ መንፈስ ቅዱስ በልዩ ልዩ መንገድ እንዳስተማራችሁ አምናለሁ። ይህ የመቶ አለቃ ጌታን እጅግ ያስደነቀው እምነት፣ እንዳውም ምን ይለዋል? ትልቅ እምነት ይላል። ምናልባት ሌላ ቦታ አይቻላውቅም መጽሐፍ ቅዱስን። እዚህ ቦታ ላይ ትልቅ እምነት ይላል። የእግዚአብሔር የራሱ የኢየሱስ ክርስቶስ ቃል፣ ሌላ ሰው አይደለም። ሰው አይደለም ትንሽም ትልቅም ያለው፣ ግን ኢየሱስ ክርስቶስ እንደዚህ አይነት ትልቅ እምነት በእስራኤል እንኳን አላገኘሁም። ምን አገኘሁ አለ? ጥሩ ሰው አገኘሁ፣ መቶ አለቃን አገኘሁ አይደለም ያለው። እምነትን አገኘ ሆነ ያለው እምነትን በምድር ለሰማይ የከበደ ለምድርና ለሰማይ የከበደ ሰው እንላለን እኮ አንዳንዴ አይደል በእኛ አነጋገር እንደዛ ነው ለሰማይና ለምድር የከበደ ሰው ነው እንላለን ጌታ ያንን አይደለም ያየው ግን የሚፈልገው ምንድነው እምነትን ነው ምክንያቱም ጌታ በሚመጣበት ጊዜ ጌታ በመጎብኘቱ ወቅት አይኖቹ የሚመለከቱት በቃሉ ወደሚንቀጠቀጥ ወደዛ ወደ ታመነ ሰው ነው ጌታ የተመሰገነ ይሁን ስለዚህ ለዚህ ነው ጌታ ለሚታገሳቸው እዛን ያመጸኛውን ዳኛ ታሪክ ከተናገረ በኋላ በርግጥ ለሚታገሳቸው ዘወትር እስለስ ወደሱ ወደሚጮሁ ወደነዚህ ሰዎች ይመለከታል ይፈርዳልም ግን መጨረሻ ላይ ምን ይላል በርግጥ ይላል አጭር ጥያቄ ነው ደሞ ጌታ በሚመጣበት ጊዜ ይሄን ሊያደርግ በሚመጣበት ጊዜ በመጎብኘቱ ወቅት በምድር ላይ እምነትን ያገኝ ይሆንን ይላል እና ቀደም እንዳልኩት በጣም ራሴን የጠየቅኩበት ቦታ ነው እንዴ ስለናንተ አላውቅም ጳውሎስ በራሴ ላይ እንኳን መፍረድ አልችልም በራሴ ላይ እንኳን አልፈርድ ግን ጌታ ሆይ አልኩ እባክህን እርዳኝ በመጎብኘቴ ወቅት ጥቂት እምነት ከኔ ዘንድ ታገኝ ዘንድ እርዳኝ በቃልህ ወደ ቃልህ ወይም በቃልህ እንቀጠቀጥ ዘንድ ቃልህን ተስፋ አደርግ ዘንድ እርዳኝ እናንተ እንደዛ ካላችሁ ጌታ ይባርካችሁ ምንድነው ጌታን ያስደነቀው እምነት ይሄ ሰው የተለየበት እንዳልኩት ይሄ ሰው ላከ ይላል ግን በጣም ኦቶሪቲ እንዳለው ይሄ ሰው በጣም ከባድ ኦቶሪቲ ያለው ሰው ነው መጽሐፍ ቅዱስ ምን ይላል እንደውም ሄዶ ጠየቀው ይላል ይሄ ሰው በጣም እንትነ ስልጣን ያለው ስለሆነ እንደው አብሰንሱ እንኳን መልእክተኞች እንኳን ቢላኩ እሱ እዛ እንደቆመ ነው ልክ አንድ ፕሬዝዳንት አምባሳደር እንደሚልክ ማለት ነው እና ከሱ ጋር ሄደ ይላል ደግሞ ከሰዎቹ ጋር ሄደ አይልም ከመልእክተኞቹ ጋር ሄደ አይልም ከሱ ጋር ምክንያቱም he has a very strong word በጣም strong የሆነ ኃይለኛ ቃል ያለው ሰው ነው ይሄ ሰው ስልጣን ያለው ሰው ነው ስለዚህ ስልጣኑ እዛም ይሄዳል እዚህም ይመጣል እና ደግሞ ሰዎች ምን ብለው መሰከሩለት ይሄ ሰው ምስክርነት ያለው ሰው ነው ለዚህ ሰው ለታደርግለት ይገባል የተገባው ሰው ነው ምክንያቱም አንደኛ ህዝባችንን ይወዳል ሁለተኛ ደግሞ ምኩራብን በራሱ ያሰራ ሰው ስለዚህ ለታደርግለት ይገባል ግን በተቃራኒው ምን ይላል እሱ ይሄ ሰው የለም የሰው ምስክርነት አለ ሊመካ ቢፈልግ አለው የሚመካበት very good በጣም ጥሩ የሆነ የሰዎች ምስክርነት አለ የፍቅር ሰው ነው ሰውን ሁሉን የሚወድ ሰው ነው እንደገና ምኩራብ ያሰራ ሰው ነው ለዚህ ነው ሰዎች በራሳቸው ፍርድ ልትፈርድለት ይገባል ልታደርግለት የሚገባው ሰው ነው እሱ ግን ምን አለ እኔ ወደ አንተ ለመምጣት እንደ ሰውነቴን እንደሚገባኝ አልቆጠርኩም የማልገባ ሰው ነኝ ስለዚህ ባልንጀሮቼ ከኔ ይሻላሉ የሚል መንፈስ ያለው ልቡ የተሰበረ ሰው ነው እናንተ ያይሁድ ባልስታል ሂዱና እናንተ ከኔ ትሻላላችሁ እኔ የተገባው ሰው አይደለሁ ሰውነቴን እንደሚገባኝ አልቆጥርም ሰዎች ግን ምንድነው ያሉት የለም ይሄ ሰው የሚገባው ሰው ነው እዚህ ላይ አንድ ነገር ልብ ልንል ይገባል ሰው የውጭውን ነገራችንን ያያል። እግዚአብሔርን ግን የልባችንን ይውስጥ። ይሄ ሰው ኖ ባልንጀራዬ ከኔ ይበልጣል። አንደኛ እናንተ ሰውነታችሁ እንደሚገባ ቆጥራ ሂዱና ይሄንን ቅዱስ ሰው ሂዱና ጠይቁልኝ፣ ለምኑልኝ። እኔ ሰውነቴ እንደሚገባ አልቆጥርም። ለጌታ ለራሱ ተናገረ፣ እኔ እንደሚገባኝ አልቆጠርኩም ወደፊት ለመምጣት። ስለዚህ እነዚህን ሰዎች ልክ ያለሁኝ። አንደኛ ባልንጀራዬ ከኔ ይሻላል የሚል መንፈስ እግዚአብሔር በቃሉ እንድናስብ ይሄን ነገር እንድናደርግ ያስገነዝበናል። ይሄ ሰው ጌታ ያየው ይሄን ነው። ሰው ያላየውን ነገር በዚህ ሰውዬ ህይወት ውስጥ ተመልክቷል። ትልቅ እምነት ከተባለው እኔ የማልገባ ሰው ነኝ፣ እኔስ ማን ነኝ? ቤቴስ ምንድን ነው? እንደ ልቤ የተባለ ሰው ወይም ጌታ እጅግ ያከበረው ከሰዎች አንደበት የወጣ ነገር አለ። ይኸው ምንድን ነው? የጌታን ቅድስና ከፍ ብሎ ማየት፣ ከፍ አድርጎ ማየት። ጌታን ይሄ ሰው ያደረገው ምንድን ነው? በእምነት ያየው ጌታ ከሁሉ በላይ መሆኑን ጌታን በቅድስናው አይቶታል። ልክ እንደ ኢሳይያስ ምዕራፍ 6 ላይ ንጉስ ኦዚያን በሞተበት ጊዜ እግዚአብሔርን በከፍተኛ ዙፋኑ ላይ ተቀምጦ አየሁት አለ። ከዛ በኋላ ምን አደረገ? እርሱ አንደበቱ የረከሰበት እንዳውም አንደበታቸው በረከሰባቸው ሰዎች ዘንድ የሚኖር ራሱን መመልከት ቻለ። ከዛ በኋላ አንደበቴ የረከሰብኝ ነኝ ሲል እውነተኛ ንስሐ አንደበቱን እግዚአብሔር በሳት ሲነካው እንመለከታለን። እግዚአብሔር የልብን መሻት ይሰጣል። በእምነት የሱን ታላቅነት ስንመሰክር ይሄ ሰው ያደረገው ምንድነው? ጌታ ያየው ነገር ይሄንን ባልንጀራዬ ከኔ ይሻላል የሚል መንፈስ፣ ጌታ ኢየሱስ ክርስቶስ ከሁሉ በላይ ከሁሉ የሚበልጥ እንደሆነ፣ ከሱ በላይ ማንም እንደሌለ፣ ይልቁንም ደግሞ እርሱ በጌታ ፊት ምንም እንዳልሆነ። እንዳልኩት ትልቅ ስልጣን ያለው ነው፣ ትልቅ ቴስቲሞኒ ያለው ሰው ነው። ግን ስለ ጌታ ሲል ያንን ሁሉ ቦታ አልሰጠውም። እግዚአብሔርም ይሄንን ተመለከተ። የልቡን ስብራት፣ ትህትናውን፣ ጌታን በውስጡ ማንገሱን፣ እርሱን ከፍ ከፍ ማድረጉን ተመለከተ። አንዱ ጌታ ያየው ነገር ይሄ ነው። በጌታ ፊት ቅድስናችን ማውራት ሳይሆን ታላቅነታችን ማውራት ሳይሆን የሱን ማንነት መመስከራችን፣ ያ የአንደበታችን ፍሬ ያለው ነገር ያ ነው። ጌታ የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። ይሄንን መንፈስ በውስጣችን ያርግልን። ያን ጊዜ ጌታ ያየዋል። ጌታን ኢየሱስ ክርስቶስን ያስደነቀ እምነት አንዱ ባህሪው ገጽታው ከዚህ ሰው የምንመለከተው ይሄንን። ምንም እንኳን ብቃት ያለው ነገር በሰዎች ዘንድ የሚታይ ያለው ነገር ቢሆንም ኖ ስለ ጌታ ስለ እሱ ቅድስና ከእሱ ጋር ሲወዳደር ምንም እንዳልሆነ መቁጠር ማለት ነው። ጌታ ይሄንን መንፈስ ከልባችን ያገኝ ሆነን ዛሬ ኢየሱስን በዙፋኑ ላይ ማየት መንፈስ ባይረዳው ኖሮ ወደ ራሱ ይመለከት ነበረ። በሰው ዘንድ ያለው ምስክርነት እግዚአብሔር የሚያየውን ግን መንፈስ ስለረዳው እግዚአብሔር የሚወደውን ነገር አደረገ። ጌታን የሚያስደንቀውን ነገር አደረገ። ያው ምንድነው? ራሱን ማንነቱን ናቅ አድርጎ የእግዚአብሔርን ታላቅነት የእግዚአብሔርን ክብር በህይወቱ መፈለግ። ሌላው ነገር ምንድነው የምናየው? በቃሉ እምነት ነበረው ይሄ ሰው ከሁሉ በላይ። ኖ ልትመጣ አይገባም። እንደገና ሌላ ሁለተኛ ዴሊጌሽን ልኮ ነው ደግሞ በእግዚአብሔር ፍራት ውስጥ ሆኖ እንደገና ሁለተኛ መልእክተኞችን ልኮ ነው የለም በጣራይ በታች ልትገባ አይገባም። ስለዚህ ቃል ተናገር ብላቴና የሚፈወሳል አለ። ጌታ የተመሰገነ ይሁን። ምን ቃል ተናገር? እስቲ ቃል ተናገር እንበል። ቃል ተናገር ሁኔታዎች ይቀየራሉ። ቃል ተናገር እፈወሳለሁኝ። ክብር ለስሙ ይሁን። ቃል ይሄ ቃል የእግዚአብሔር ቃል ከሁሉ በላይ የሆነው ታላቁ ቃል የሚሰራው ቃል የእግዚአብሔር ቃል በዕብራውያን ላይ እንደምናነበው ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ሕያውና የሚሰራም ነው። ክብር ለስሙ ይሁን። ሕያውና የሚሰራም ነው። የእግዚአብሔር ቃል ደግሞ መጥቶ እንዲሁ ይመለሳል ይላል? አይመለስም። ልክ ዝናብ መሬትን እንደሚያረሰርስ እንዲሁ ስራን ሰርቶ እንጂ እንዲሁ አይመለስም። ስለዚህ ቃል ወደ እናንተ በሚመጣበት ጊዜ ወይም ቃል ወደ እያንዳንዳችን በሚመጣበት ጊዜ እንደሚሰራ ሕያው ዘር እንደሆነ ልናምን ይገባል። ጌታ ይህንን ያድርግልን። ቃሉ መፍጠር የሚችል ከምንም ወደ መኖር ከምንም ነገር ከማይታይ ነገር ከማይዳሰስ ነገር ወደ የሚነካና የሚዳሰስ ነገር ከሌለ ነገር ወደ መኖር የጣልነው ነገር ካለ ህይወት የለውም። በነ ህይወት አይሰራም የምንለው ነገር ካለ እግዚአብሔር ህይወትን ይሰጣዋል። በጌታ በኢየሱስ ክርስቶስ በማመን ቃሉ እንደሚሰራ የሚሰራም እንደሆነ መጥቶ ደግሞ እንዲሁ እንደማይመለስ በልባችን ስናምን የዛን ጊዜ ተአምር በህይወታችን ይኖራል። ጌታ የተመሰገነ ይሁን። ሌላ ምንም መታመኛ የለንም። ከመንፈስ ወዴት እንሄዳለን? ከአንተ ወዴት እንሄዳለን? አንተ ምን አለህ አለ? የህይወት ቃል አለ። ደከማችሁ እንዴ? አዎ። ስለዚህ አቁም እስከምትሉኝ ጊዜ ነው የምሰብከው ማለት ነው። እኛ ሀገር ማጉረስም አለ። ጠገብክ ሲባል እንደገና ማጉረስ አለ። ቤቴል የኔ ልጅ ኢትዮጵያ ሄዳ እስቲ የኢትዮጵያ ባህል ምንድን ነው ነው ከተማርሽው ነገር አልኳት። ሁሉን ነገር ወድጃለሁ አለች። ማጉረስ ግን አልወደድኩም አለች። ስለዚህ ሁሉን ነገር የምትሉኝን አደርጋለሁ ግን አታጉርሱኝ አልኳቸው። ከጠገብን በኋላ ነው የምናጎርሰው አይደለም እኛ እንደዛ ነው። ስለዚህ ጠገብንም ካላችሁ እንደገና ጉርሻ ጨምራለሁ ማለት ነው። የእግዚአብሔር ስም ክብር ይሁን። አዎ። እና የእግዚአብሔር ቃል ምዕራፍ መዝሙር ምዕራፍ 149:6 ላይ አንብባችሁት ይሆናል። አንድ ቃል አለ፣ በምስጋና ድል ይገኛልና ብለን ስንዘምርን አልነበረም ቅድም? የእግዚአብሔር ሰዎች 149:6 የእግዚአብሔር ቃል ስንቅና ትጥቃችን ነው። እግዚአብሔርን ማመስገን ይናገራል ከላይ ጀምሮ። ለእግዚአብሔር አድሱን ቅኔ ተቀኙለት ምስጋናውንም ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴትን ያድርጉ። ስሙን በዘፈን ያመስግኑ፣ በከበሮና በመስንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና የዋህንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳን በክብር ይመካሉ፣ በመንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሯቸው ነው፣ ሁለት አፍ ያለው ሰይፍ በእጃቸው ነው ይላል። ምን ይላል? የእግዚአብሔር ምስጋና በጉሮሯቸው ነው፣ ሁለት አፍ ያለው ሰይፍም በእጃቸው ነው። ክብር ለስሙ ይሁን። ስለዚህ መቼም እስራኤልን በጦር ስልታቸው አይደለም የሚተታ ምናረገው፣ ግን የተጻፈው ቃል እንደ ጥላ ሆኖ ዛሬ መንፈሳዊ መረዳት ነው ያለው። በምስጋና አደል ይገኛልና፣ ስለዚህ በጉሮሯችን የእግዚአብሔር ምስጋና፣ በእጃችን ደግሞ ሁለት አፍ የተሳለ አፍ ያለው ሰይፍ በእጃችን ነው ይላል። ስለዚህ ስንቃችንም ትጥቃችንም ሁል ጊዜ ሬዲ ነው ማለት ነው። ጌታ ተመሰገነ። በምን? በእግዚአብሔር ቃል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ስንቅና ትጥቅ ቀረጥ ያዙና ሂዱ ብሏል አይደለም? በቃ ሂዱ፣ አመስግኑ ትበላላችሁ፣ አመስግኑ ትጠግባላችሁ፣ አመስግኑ የእግዚአብሔርን በረከት ታገኛላችሁ። ሌላው ደግሞ የእግዚአብሔር ቃል የወንጌል ቃል በእጃችሁ ነው። ስለዚህ በጉሮሯችን የእግዚአብሔር ምስጋና፣ በእጃችን ደግሞ ሁለት አፍ የተሳለው ሁለት አፍ ያለው ሰይፍ የእግዚአብሔር ቃል ይሁን። የዛን ጊዜ አንፈራም። በተኛህ ጊዜ አትፈራ፣ ትተኛለህ፣ እንቅልፍህም የጣፈጠ ይሆናል። በእግዚአብሔር ቃል እምነት፣ በእምነት እኖራለሁ፣ ጌታዬን አውቃለሁ። ጌታን ያስደነቀው ይህ ትልቅ እምነት የተባለው ቃል ተናገር ብላቴናዬም ይፈወሳል፣ ቃል ተናገር ሁኔታዬ ይለወጣል፣ ቃል ተናገር ምርኮዬ ይመለሳል። ቃል ተናገር በቃሉ በስፖክን ወርድ በተጻፈው ቃል ላይ ትልቅ እምነትን በማሳየቱ ይሄ ሰው ጌታ እምነትን አገኘሁ አለ። ስለተናገረው ቃል የእግዚአብሔር ስም ብሩክ ይሁን። ቃል ተናገር፣ ብቻ ቃል ተናገር ልትመጣ አይገባም። አንተ በሁሉ ቦታ ያለህ ቃልህ ኪሎ ሜትርን አገርን አቋርጦ ከሰማያት እስከ ምድር የሚመጣ ነው። የሚመጣውም እንዲሁ ደርሶ ለመመለስ ሳይሆን ስራን ሰርቶ ነው። ጌታ የተመሰገነ። ስለዚህ ብላቴና ይፈወሳል፣ አንተ ብቻ ቃል ተናገር። ጌታ ይህንን እጅግ አደነቀ፣ ጌታ ኢየሱስ ክርስቶስን አስደነቀው ይላል። አይ ቲንክ ሁላችንም ጌታ ደስ እንዲልብን እንፈልጋለን አይደለም? ጌታ ሊያሳዝን የመጣ ሰው የለም። አንዳንዶችም እንደው ጌታን ማውቁ ሰዎች እንኳን ሆን ብለው ማር ልቦናቸው ዲያብሎስ ስላሳወረ እንጂ ሆን ብለው እግዚአብሔርን ለመበደል ወይም ለማሳዘን የሚያደርጉት ነገር አለም። ግን ጠላት እንደዛ ያደርጋል። በምን ባልተጻፈ ቃል። እኛ ግን በተጻፈው ቃል ላይ መጽናት ነው ያለብን። ያልተጻፈ ቃላም በእውነት እግዚአብሔር እንደዚህ ብሎ አለን? የተጻፈው ቃል እኮ አለ። እኛ የዲያብሎስን ሽንገላ ሳይሆን በተጻፈው በሕያው ቃሉ ላይ ብቻ መጽናት ነው ያለብን። ጌታ ተመሰገነ። እግዚአብሔር ደስ የሚለው በዛ ባልተጻፈ ነገር በሽንገላ እንደውም ወደ አይምሮአችን ብዙ ነገር በማምጣት አይምሮአችን ቢዚ በማድረግ ነው እንጂ ዲያብሎስ የተጻፈ ነገር የለውም። የእግዚአብሔር ስም ብሩክ ይሁን። ክንያቱም በእኛ እጅ ያለው የሚሰራው ቃል ሁለት አፍ ካለው ከተሳለው ሰይፍ የበረታ ነው። ጌታ የተመሰገነ ይሁን። ስለዚህ ጌታን አስደነቀው የዚህ ሰው እምነት። በምን? በቃሉ ላይ ያለው እምነት፣ የቃሉን ታላቅነት፣ ቃሉ ሕያውና የሚሰራም እንደሆነ፣ በሁሉ ቦታ የሚገኝ እንደሆነ ስላመነ ጌታ እጅግ ተደነቀ። ሌላው ሶስተኛው ነገርና የመጨረሻው መናገርበት ምንድነው? ስንት ሰዓት ነው የሚለው? አሁን ሰዓት እኔ ብዙ አልወሰድኩም እርግጠኛ ነኝ፣ ግን እጨርሳለሁ። ሌላው ደግሞ ምንድነው? ስልጣንና ስልጣን ምን እንደሆነ፣ የስልጣን አሰራር ደግሞ ምን እንደሆነ የገባው ሰው ነው። ምን አለ? እኔ መቶ አለቃ ነኝ፣ በእኔ ስር ብዙ ወታደሮች አሉ። ና ስለው ይሄዳል፣ ሂድ ስለው ይሄዳል፣ ና ስለው ይመጣል። እኔ እንኳን በዚች በታናሽነቴ እንደዚህ የማደርግ ሰው ነኝ። አንተ ግን ከሁሉ በላይ ነህ፣ ስልጣንህ ታላቅ ነው፣ ስልጣንህ ዘላለማዊ ነው፣ የማይሻር ነው። ስለዚህ ሲስተም የገባው ሰው ነው። አለቅነትና ስልጣን ምን እንደሆነ የሚያውቅ ሰው ነው። እኔ አለቃ ነኝ፣ እኔ ስልጣን ያለኝ ሰው ነኝ፣ መቶ አለቃ ነኝ፣ አዛለሁ ይሆናል፣ አዛለሁ የማይፈጠር ነገር የለም። የሚሊታሪ ትምህርት የተማራችሁ ሰዎች ካላችሁ ይሄ ነገር ግልጽ ነው። መቼም ሚሊተሪ አይ ብሎ እንትን ካለ አለቀለት። ጀነራሉ ወይም መቶ አለቃው ከተናገረና አይ አልሰራም ካለ ሄዶ ወደ ቤትህ ነው አይደለም። አለቅነትና ስልጣን ምን እንደሆነ የገባው ሰው ነው። ስለዚህ ያንን ነገር ተመለከ። እኔ ታናሹ ሰው ይህ ስልጣን ያለኝ ሰው ነኝ፣ ግን አንተ ግን አለቅነትና ስልጣናት ሁሉ የሚገዙልህ ነህ፣ አንተ ታላቅ ነህ። የኔ እንዲህ ከሆነ ያንተ እንዴት? ስለዚህ የለም አትምጣ፣ የምትለው ነገር ሁሉ ይፈጸማል፣ አንተ ስልጣን ያለህ። በስልጣን አሰራር ምንም አይነት ጥርጣሬ የለውም። ጌታ መንፈስ ቅዱስ እንዲያስተምረን እንዲያሳውቀን የምንለምነው ነገር ይህ መሆን አለበት። በሱ በክርስቶስ ሁሉን እችላለሁኝ፣ በክርስቶስ ሁሉን እችላለሁ፣ በእኔ ያለው በዓለም ካለው ይልቅ ይበረታል፣ ይበልጣል። በእግዚአብሔር ስልጣን ላይ ምንም አይነት ጥርጣሬ እግዚአብሔር ይሄንን ከኛ ህይወት ያስወግድ ያስወግድ ያርቅልን። እግዚአብሔር ተናገረ እኔም ይሄንን ብቻ ሰማሁ። እግዚአብሔር ተናገረ ሰውነቴም ድና ቀረች። በስልጣን አሰራር ላይ ወይም በእግዚአብሔር ስልጣን ላይ ጥርጣሬን የሚያመጣ ሁሉ ክፉ ከኛ ህይወት የተቆረጠ ይሁን። የዛን ጊዜ እኮ እንቆስላለን እንጎዳለን። ባለም ሳለን ብዙ መከራ አለብን። ሰዎች ነን። ሳይወድቅ ሳይነሳ የሚኖር ሰው የለም። እግዚአብሔር ግን ታማኝ ነው። እግዚአብሔር ኃያል ነው። እግዚአብሔር ከኃያላን ሁሉ ኃያል ነው። የሱ ልጆች ስለሆነን ደስ ይበለን ጌታ። ሌላ ነገር አይደለም። ሁሉ ነገር አላፊና ጠፊ ነው። በእግዚአብሔር ዘንድ ያስቀመጥነው ብቻ ነው ይዘነው ምን ሄደው አይደለም። በእግዚአብሔር ዘንድ ያደረግነው ነገር ወደ መንግስት በመንግስቱ ያከማቸነው ነገር ቅድም መዝሙራን ልባችን ባለበት በዛ ዛሬ ብዙ መዝሙር ነው የተዘመረው። መዝገባችን ባለበት በዛም ልባችን አለ። ጌታ ሆይ ባንተ ዘንድ አከማች ዘንድ እረዳኝ። ትልቅ እምነት አገኘሁ። መቶ አለቃ ታላቅ ሰው አገኘሁ አይደለም። በዚህ ሰው የተገኘ ነገር በእግዚአብሔር እምነት ብቻ ነው። አሜን። ሌላ ነገር አይደለም። በስሩ ያሉት ወታደሮች ሳይሆኑ ቁጥር ሳይሆን የስልጣኑ ብዛት ሳይሆን የመሳሪያው ብዛት ሳይሆን በእግዚአብሔር ቃል ላይ ያለው እምነት በእግዚአብሔር ፊት ራሱን ዝቅ ማድረጉ የዋህነቱ የሚገባ እንዳልሆነ የሚገባ እንደሆነ አለመቁጠሩ ሰውነቴን ባንተ ፊት እንደሚገበኝ አልቆጠርኩም። እንደገና ደግሞ በስልጣን ላይ ጥርጣሬ አለመኖር የራሱንም ስልጣን አየ እግዚአብሔር ደግሞ ማን እንደሆነ አየ። አለቅነትና ስልጣናት የሚገዙለት እግዚአብሔር የኛ አምላክ ነው። ጌታ የተመሰገነ ይሁን። ስለዚህ በዛ እምነት መደገፍ ማለት ጌታን ደስ ያሰኘዋል። ጌታ ኢየሱስ ክርስቶስን ደስ ያሰኘዋል። በእሱ እሱ ላይ ስንደገፍ የእሱን ታላቅነት ስናወራ ስንናገር የእሱን ኃያልነት ስንመሰክር ጌታ ደስ ይለዋል። እግዚአብሔር ተመሰገነ ይሁን። ጌታን ወደ ልባችን ስንጋብዝ በጉዳዮቻችን እንዲገኝ ስንጋብዘው ሁሉ ጊዜ ልናስበው የሚገባ አንድ ነገር አለ። በእውነት ጌታ ሆይ በእኔ ውስጥ እምነትን ታገኝ ይሆንን? ቼክ እናድርግ ሁሉ ጊዜ። ቀደም እንዳልኩት ሲመጣ ሌጋሊዝምን ነው የሚያገኘው? ህጋዊነትን ነው የሚያገኘው? ወይስ ሃይማኖትን ነው የሚያገኘው? በሃይማኖት ቅናትን ነው የሚያገኘው ወይስ እምነትን ነው? በቃሉ ላይ እምነትን ነው? በስልጣኑ ላይ እምነትን ነው? ጌታ ይባርካችሁ። ብድግ ብለን እንጸልያለን።